أختي عبير نقول لك دي اللي عم تسجنها يكبال سلمي كبا لا دي ساكي غير زمر على لو اددنا الزعبير مسكانا مسكانا لمهاري واملاكات مسكانا مسكانا لم ردنا الزعبير مسكانا مسكانا لك عددت أملاكاتشن مسكانة عميل مسكانة يقول لقيتها بتعلى قيلو هلو اللي رسا إيل شادا يجيتها لتعقاشو أملاكاتشن مسكانة مسكانة مهرة كلها بسل مسكانة مسكانة كودك ببلا نسا مسكانة مسكانة بتكوى كولا قوم المسكانة عميل مسكانة يقول لقيتها بتعلى قيلو كله اللي رسا إيل شادا يجيتها وصمد اللي صبر المسكانة مسكانة كتلا تيل تعدد المسكانة مسكانة ما كساش لهول المسكانة مسكانة هسألكو لما يتسأل مسكانة عميل مسكانة يقول لقيتها بتعلى قايلو كله اللي رسا يرشا دايقتها شكرا ولم يحسبها مسكانة مسكانة كتب علي لم ينسها مسكانة مسكانة بكسفها ولم ينارها مسكانة مسكانة نسوى للإجزابير مسكانة عميل مسكانة يقول لقيتها بتعلى قايلو كله اللي رتا يتشادى يجيتها
تمام.
لموت لنا أملاكاتشن مسكانة مسكانة لقدسنا أملاكاتشن مسكانة مسكانة لأصدقنا أملاكاتشن مسكانة مسكانة بابا كاين لاسكمتن مسكانة عميل مسكانة يقول لقيتها بتعلى قايلو كله اللي رتا يرشا لقيتها عميل مسكانة يقول لقيتها بتعلى قايلو كله اللي رتا يرشا لقيتها عميل
እግዚአብሔር ይመስገን። እግዚአብሔር እናመሰግናለን ስለ መዝሙሩ። እግዚአብሔር ይመስገን። እንዴት ነው ያለ ጫጫታ ይስተማል? ወንድም ኪዳኔ አማሪት እንዴት ነው ጫጫታ አለ መስመር ላይ? ክሊር ነው?
ክሊር እየተሰማኝ ነው ለኔ።
ወንድም ኪዳኔ ያለ ጫጫታ ነው የሚስተማው? كده انا يسمعان كده انا يسمعو من دون لاوكم جن چاچاتا اندريلو نو اريلا انغري انغري چاچاتا بنو كلهم غا نو مينورو
لا يطرا نو
ها يطرا بقى تمسكن تمسن بتمرتاچين نقتل
የዛሬ ትምህርት ደግሞ የምናገረው ስለ ግልጽ አድርጎ የምናገረው እንደ ኢየሱስ ማገልገል ይላል። አይቼው ነበር አንዳንድ ሁኔታዎችን የብዙ ንግግሩን አጠቃልዬ እንዳየሁት እንደ ኢየሱስ ማገልገል የሚለው ቃል ራስን ለመስዋዕትነት መስጠት ማለት ነው። ራስን ያለ አንዳች ማንጎራጎር ያለ አንዳች ጥርጥር ራስን መስጣት ማለት ነው። ንግግር ኢየሱስ ክርስቶስ ኑ ወደ እኔ አሳርፋቸዋለሁ ባለው ሀሳብ ውስጥ ይጠቀለላል። እኛ ከዓለም አረፋችን የተነሳ እሱን ማገልገል እንኳን እስከሚሳነን ድረስ በብዙ ችግር ውስጥ እናልፋለን። ግን እሱ ያለው ኑ ወደ እኔ አሳርፋቸዋለሁ ስል ወደ እሱ መጥተን ስናርፍ ለሌላ ጉዳይ የሚያሳስበን ነገር የለም። ራስን ለመስዋዕትነት መስጣት መታሰቢያ ቁጥሩ የሚለው ያው ነው። ሕዝቡም እረኛ እንደሌለው በግ ተጨንቀውና ተመልካች የለሽ ሆነው ባየ ጊዜ አዘነላቸው። ይሄ እረኛ ያለው እረኛ ያላቸው በጎች አይበረግጉም። እንደው ብዙዎቹ በማስክ ላይ ወይም በሳር ግጦሽ ላይ ብዙዎቹ ይተኛሉ። የሚያስበረግጋቸው አውሬን የሚከላከልላቸው እረኛ ስላላቸው እና እረኛቸው እውነተኛ ታዳጊ ነው። ቀበሮ ሲመጣ፣ ጅብ ሲመጣ፣ ድብ ሲመጣ ወይም ደግሞ ተኩላ ሲመጣ አይፈቅድም። ራሱ የሚበላ እንኳን ቢሆን ብዙ ጊዜ እረኛ ታዳጊ ነው። ኢየሱስ ክርስቶስ ወዶ ራሱን እስከሚሰጥበት ጊዜ ድረስ በሰዎች ልጆች ተንኮል፣ በሰይጣን ተንኮል፣ በአስመሳይ ክርስቲያን ማለት አማኞች ነን አይሁዶች ነን ሲሉ የሰይጣን ጉባኤ የሆኑ ሰዎች እሱን ለመግደልና ለማስጨነቅ አምላክ አይደለም፣ ለመታደግ አይደለም የመጣው ለራሱ ነው። እሱ እንደውም ተቀባይነት የሌለው በጣም ዝቅተኛ መላ ከጠፋው ሕዝብ ቤተሰብ ነው የመጣው። እናቱን እናውቃለን፣ አባቱን እናውቃለን ከሚባል ቤተሰብ ነው ክርስቶስ ራሱን አዋርዶ የተወለደ። ያ ነው ትክክለኛ አገልግሎት። አንደኛ እናቱ በጣም የእግዚአብሔርን ሕልውና ለመከተል ፈቃደኛ ነበረች። ከዛም የተነሳ እግዚአብሔር አንደበቱ መሰከረላት ሴት ናት። ይህንን ራሱን የሚሰጠውን እረኛ ነበረ የተሸከመችው እና የወለደችው ስጋዋንም ያካፈለችው እና የተካፈለችው። ስለዚህ ይሄ ሰው ለመሆን በማርያም በሚወለድበት ጊዜ ወይም ከማርያም ስጋ በሚወስድበት ጊዜ መንፈስ ቅዱስ ያዘጋጅለትም ለዚህ አይነቱ ራስን ለመስጣት የተዘጋጀ የመስዋዕትነት አገልግሎት ለመስጣት ነው ኢየሱስ ክርስቶስ የተዘጋጀው እና ህዝቡን የሚመለከተው ኢየሱስ ክርስቶስ በአንድ ማዕድ ላይ ነው ያስቀመጣቸው። እኛ ግን መደብ ለይተን ነው የምናስቀምጣቸው። ኢየሱስ ክርስቶስ እዛ የነበሩትን ሁሉ በአንድ መደብ ላይ፣ በአንድ ማዕድ ላይ፣ በአንድ ማዕድ ላይ ነው ያስቀመጣቸው። ይህንን በማድረግ የእሱ ለህዝቡ የነበረው አመለካከት ሁለ ጊዜ ምግባራዊ የሆነ ርኅራሄ ነው። አመለካከቱ በሁሉም ነገር ኢየሱስ ክርስቶስ በጣም ርኅሩኅ ነው። እዚህ በወቅቱ ከነበሩት የሃይማኖት መሪዎች ይደርስበት ከነበረው ወቀሳ አንዱ ይህ ሰው ኃጢአተኞችን ይቀበላል፣ ከእነርሱ ጋራም ይበላል። እነርሱ እርኩሳን ብለው ከሚያስቧቸው ጋራ ህብረት በማድረግ ላይ ችግር ነበረባቸው። የሃይማኖት አታይ ከመሰብሰብ ይልቅ ለመበተን የሚያደላ ነበር። ኢየሱስ ስለ ራሱ ሲናገር ኃጢአተኞችን እንጂ ጻድቃንን ሊጠራ አልመጣሁምና ብሎ ስናገር በጣም ተገርመውበታል። እና ብዙ ጊዜ ኢየሱስ ክርስቶስ ምግባራዊ የሆነ ይሄ ስብከት አይደለም የሚኖረው፣ እሱ እናደርግ ነው። ስብከቱንም ይሰብካል፣ ምግባራዊ ነው፣ ርኅሩህ ነው። በይሁድ ቀን ያለው ነው አመለካከቱ። መደብ አይለይም። ኢየሱስ ክርስቶስ መደብ አይለይም። በሁሉም የሁሉንም ሰው የልብ ትርታን ያነባልና እነዛ የአመፀኞችንም ልብ ሳይቀር ያነባል። እና እርሱ ሁሉ ጊዜ ሁሉንም በአንድ ወንበር ላይ እና በአንድ ማዕድ ላይ በአንድ እኩል በሆነ ማዕድ ላይ ነው የሚያስቀምጣቸው። ሀምሳ ሀምሳ አድርጋችሁ አስቀምጧቸው፣ ሀምሳ ሀምሳ አድርጋችሁ ሁሉን እዛም በቃ በሀምሳ ለዩዋቸው እና አስቀምጧቸው አለ። ስለዚህ በአንድ ማዕድ ላይ ነው። እኛ ግን ማዕድ ለይተን ነው ለሀብታም የምንደግሰው ድግስ፣ ለዘመዶቻችን የምንደግሰው ድግስ እና ለባሪያ የምንደግሰው ድግስ፣ ለአሽከር የምናደርግለት አገልግሎት የእኛ ክርስቲያኖች ከሆነንም በኋላ ነው። ለኢየሱስ ክርስቶስ ዘር፣ ቋንቋ፣ ወገን አልነበረው። ምክንያቱም እኛ ሁላችን ከአንድ ደምና ከአንድ ስጋ ነበረ ተፈጠርና። ኢየሱስ ክርስቶስ ያደረገውን እና የሰራውን ስራ ሁሉ በምግባር ያከናውናል። የማንም ቤተ ክርስቲያን ይሁን የማንም ሰው ዘር ይሁን በዘር ላይ የተመሰረተ አገልግሎት በሙሉ ከሰይጣን ነው። ደስ አይልም እንደዚህ ያለ ንግግር፣ ሰዎች አይወዱትም። ንግግራችሁ በጫው የተቀመመ ይሁን ነው የሚሉ ሰዎች ግን በጫው የተቀመመ በግልጽ ነው የምናገረው። በዛሬ ዘመን በቅመም የተቀመመ ምግብ ደግሞ ከፍተኛ የሆነ ችግር ይፈጥራል። ሰው ከሌለበት በእንቅርት ሰው ያልቃል። ሰው ደግሞ የሞላበት ደግሞ የልብ በሽታን ያመጣል፣ የደም ዝውውርን ቀውስ ያመጣል። ስለዚህ አሁን ያለው የኢየሱስ ክርስቶስ ማንነት ኢየሱስ ክርስቶስ ምድር ላይ መጥቶ ያደረገውን ነገር ከእናንተ ጋር ለማየት ፈለግኩት። ሐዋርያ ሥራ ምዕራፍ 17:26 ቁጥርን አብረን እናንም ምዕራፍ 17 እስቲ የደረሰ ለማንም ሊያነብ ይችላል። 17:26 ሐዋርያ ሥራ ምዕራፍ 17 ቁጥር 26 ሐዋርያ ሥራ ምዕራፍ 17 ቁጥር 26
ድንገትም የወይኑ መሰረት እስክናወጥ ድረስ ታላቅ የምድር መናወጥ ሆነ። በዚያ ጊዜ ቁጥር 26 የተሳሳተ ቦታ ነው
ያነበብኩኝ።
ምናልባትም እየመረመሩ ያገኙት እንደሆነ እግዚአብሔርን ይፈልጉ ዘንድ በምድር ሁሉ ላይ እንዲኖሩ የሰውን ወገኖች ሁሉ ከአንድ ፈጠረ፣ የተወሰኑትንም ዘመኖችና ለሚኖሩበት ስፍራ ዳርቻ መደበላቸው።
እግዚአብሔር ባርክ። በጥንት ቋንቋ እርሱም ከአንድ ደም ሕዝብን ሁሉ ፈጠረ፣ በምድር ፊት ሁሉ ላይ ይኖሩ ዘንድ ዘመኑንም ለእርሳቸው ሠራ። ከጥንት ጀምሮ ስፍራዎቹንም ሁሉ ይኖሩበት ዘንድ መደበላቸው። ስለዚህ ነው እኛ ጌታን ከተቀበለን በኋላ ዘር፣ ቋንቋ፣ ወገን፣ ሀገር የለም። ግን እኛ ከዚህ ባርነት፣ ከዘረኝነት፣ ከሚቀኝነት፣ ከጥላቻ፣ ከነቀፋ፣ ከመናናቅ፣ ከቀለም አልወጣንም። የት የእግዚአብሔርን ኃይል በሙላት ለመቀበል ብዙ ጊዜ እንጸልያለን። አይሰራም፣ አይሰራም። አሁን ብዙ ህዝብ ለመሰብሰብ እንችላለን፣ መሳዮቻችንን ለመሰብሰብ እንችላለን። ጳውሎስም ሆነ ኢየሱስ ክርስቶስ ሲናገር ቀድሞ ከነበሩት የባሱ እንዲሆኑ ተማሪዎቻቸውን የባሰ ክፋትና የባሰ ግፈኞች፣ ነውረኞች፣ እርመኞች፣ ተንኮለኞች እንዲሆኑ። ምድር አሁን በዚህ ነው የሞላችው። እግዚአብሔር እያለ ያለው እኛ ከአንድ ደም አንድ ቤተሰብ አንድ ወደ ሁለት ደምነት ወይም ሶስት ደምነት ወደ አራት ደምነት ወደ አምስት ወደ መቶ ወደ ሺህ ወደ አምስት ሺህ አሁን በኢትዮጵያ ውስጥ ሰዎች ሲናገሩ 82 ወይም 83 ዘር አለ ብለዋል። እኔ ግን አንድ ደም ነን ይላለሁ። እንኳንና በኢትዮጵያ ውስጥ ነጭ የለም፣ ጥቁር የለም፣ ቋንቋ የለም፣ ወገን የለም። እኛ ከአንድ ደም ነው የተፈጠርን። ስለዚህ ክርስትና ኢየሱስ ክርስቶስ የመጣው ለሁሉም ሰው ስለሆነ አንድ ሌላ ተጨማሪ ጥቅስ ላንብና ከዛ ወደ ሀሳቡ ልመለስ። ተጨማሪ ጥቅስ ያለው ዮሐንስ ወንጌል ምዕራፍ 3 ቁጥር 16ን የደረሰ ሰው ቢያነብልኝ ለምስክርነት እንዲሆን። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ምንድን ነው የምለው?
3:16 በቃል ሁሉም ማውቀል በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደዋልና።
ያ ሰዎችን ሁሉ ነው የምለው እንጂ ጥቂት ወገኖችን፣ ጥቂት ዘርን፣ ከሰማንያ ሶስታችንም ኢትዮጵያውያን ምናልባት አንዱን፣ ሁለቱን፣ ሶስቱን፣ አራቱን፣ አምስቱን፣ ስድስቱን፣ ሰባቱን፣ ስምንቱን ነው ሰዎች ዛሬ ስማቸውን የሚጠሩ። ሌሎቻችን ሰዎች አይደለንም በኢትዮጵያ ውስጥ። በኢሮፕ ሀገር ወይም ደግሞ በአሜሪካ ነገር ደግሞ የሰዎች ትልቅነት ወይም ታላቅነት ለነጮች ይሰጣል፣ ለነጭ ወንዶች። ከዛ በኋላ ለነጭ ሴቶች፣ ከዛ በኋላ ለጥቁር ወንዶች፣ ከዛ በኋላ ለጥቁር ሴቶች። ከሌላ ሀገር የመጣ ሰው ደግሞ ሰው አይደለም። እንዲህ ያለ ነገር በየዓለማቱ ስላለ ከዚህ ዓለም ያልነጣ የአድቬንቲስት ቤተክርስቲያን መልእክት ለዓለም ብርሃን ሊሆን አይችልም። አንዳንድ ጊዜ መልእክቱን ከተቀበለን በኋላም አሁንም ችግር አለ። ኢየሱስ ክርስቶስ ግን ሁላችንን በአንድ ወንበር፣ በአንድ ማዕድ፣ በአንድ እኩልነት ነው ያስቀመጠን። ከዛ ውጪ ቤተሰቤ ነው፣ ወገኔ ነው፣ ዘሬ ነው፣ ቋንቋዬ ነው። ለሁሉም ሰው እኩል የሆነ ለቅሶ፣ ለሁሉም ሰው እኩል የሆነ እንባ ማልቀስ እንችላለን። ለተወለደንበትም በአሜሪካ ነገር ላሉ፣ በአውስትራሊያ ላሉ፣ በሳውዝ አፍሪካ ላሉ፣ እኛ ገና ከእንደዚህ አይነቱ ህልናችን ያልጠራ ስለሆነ እግዚአብሔር አምላካችን እንደ ኢየሱስ ክርስቶስ ሰውን የምናስተናግደው በአንድ ወንበር ላይ ነው መሆን ያለበት፣ በአንድ ማዕድ ላይ ነው፣ በአንድ ገበታ ላይ ነው። ሁለት ገበታ ማዘጋጀት የለብንም። ሰውን በሁለት ክፍል፣ በሶስት ክፍል፣ በመቶ ክፍል ማየት አንችልም። እኛ አንድ እኩል ነን። የዚህ ሀገር ፕሬዚዳንትም ይሁን የኔ ሀገር ሸክላ ሰራተኛ አንድ ነው። በእኔ አይን ብቻ ሳይሆን በአምላክን አይን ስለሆነ ምስክርነቱ የእኔም ሆነ የጌታ የኢየሱስ ክርስቶስ አንድ ስለሆነ በድፍረት እናገራለሁ። ንጉሱም በማስተናግድበት ጠረጴዛ ላይ እኔ ሸክላ ሰራተኛን አስተናግዳል። ይህ ስልጣን ተሰጥቶኛል፣ ከሰማይ ነው የተሰጠኝ። ይህንን ነው ማመን ያለብን። ኢየሱስ ክርስቶስን እንደ ኢየሱስ ክርስቶስ አሁን ማስተናገድ እንኳንና እንደ ኢየሱስ ክርስቶስ ለማስተናገድ ማንንም ወንድማችንንም እህታችንንም ለማስተናገድ ቀርቶ ለማፍቀር እንኳን አቅቶናል። ፍቅር አትሊስት ያቃልለው ነበር። እንደዚህ ያለ እብሪተኝነታችንን ሁሉ ይደመስስልን ነበረ። ግን እንደ ኢየሱስ ክርስቶስ ለማስተናገድ ከፈለግን አንድ ህፃንና አንድ ንጉስ፣ አንድ ህፃንና አንድ ጠቅላይ ሚኒስቴር፣ አንድ ህፃንና አንድ ፕሬዚዳንት በአንድ ወንበር ነው መቀመጥ ያለባቸው። በእኔ ቤት እንደዛ ነው መሆነው። የኔ እምነትና የኔ የጌታ የኢየሱስ ክርስቶስን መልእክት የተቀበልኩበት እውነተኛ የሆነ መልእክት ሁሉንም ሰው በአንድ ወንበር፣ በአንድ ማዕድ፣ በአንድ ጠረጴዛ ላይ ነው። ማክሰኞ ቀን ያለው ትምህርት የሚለው የኢየሱስ ክርስቶስ የፈውስ አገልግሎት ይላል። ኢየሱስ ክርስቶስ ወደዚህ ምድር በመጣበት ጊዜ የሰራቸው ስራዎች ሰዎች በስጋ የታመሙትንም ፈውሷቸዋል። እንደገና ዋናው የመጣበት እሱ ከኃጢአት በሽታ ለመፈወስ ነው። ሰው በስጋ ሙቶ በእግዚአብሔር እስካለ በክርስቶስ እስካለ የህይወት መንፈስ አለው። ከኃጢአት ግን ያልተፈወሰ ሰው ሁሉ ወደ ሲኦል ስለሚሄድ ኢየሱስ ክርስቶስ ዋና ወደዚህ ምድር የመጣበት አንደኛ ለሰው ርኅራኄ ለመስጣት፣ እረኛ የሌለው ሆኖ ለተበተነው ህዝብ ምክር ለመስጣት፣ ሁለተኛ ከኃጢአት በሽታ ደሆችንም እንደገናም ደግሞ ሀብታሞችንም ሮማውያንንም አይሁዳውያንንም አህዛብንም ህዝብንም በአንድ ከኃጢአት በሽታ ለመታደግ ነው የመጣው። ሮብ ቀን የምናገረው ሁለተኛ ኢየሱስ ክርስቶስ የመጣበት የፈውስ አገልግሎት አይነቶቹ አንደኛ የዘላለም ህይወትን ከዘላለም ህይወት ኃጢአት በሰረን ጊዜና በሰይጣን በተደለለን ጊዜ እንደጠፈን፣ ስለዚህ ኢየሱስ ክርስቶስ የመጣው አንደኛ የዘላለም ህይወት ሊሰጠን ወይም ደግሞ ወንጌልን ለማስተማር የወንጌል ምስጢርን ወይ የምስራች ድምፅ ለማምጣት ዝም ብሎ እኛን ለማዳን ብቻ አይደለም የመጣው፣ ለመምከርም ነው የመጣው። ምክንያቱም ትክክለኛ የሆነ ስብከት ስብከት የሚባለው ቃል አዋጅ ማለት ነው፣ እውነትን መናገር ማለት ነው። እና የዘላለምን ወንጌል ማስተማር ማለትም የዘላለምን ተስፋ መስጣት ማለት ነው። ትምህርት ማለት መምራት ማለት ነው፣ መምከር ማለት ነው። ይሄ በቀጥታ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 እና 17 እስከ መጨረሻ ድረስ ያለው ትምህርት ነው። አንደኛ የዘላለም ህይወትን ወይም ስብከትን ሊያስተምረን ነው የመጣው። ሁለተኛ ትምህርት ለማስተማር ወይም ደግሞ ለምክር፣ ለግሳጼ፣ ለዘለፋ፣ እንደገና ደግሞ ለመምራት እና ይሄንን የአእምሮንም ህመም የአእምሮ ህመም በሚልበት ጊዜ ሐኪሞች የሚመረምሩት ምርመራ ሳይሆን አእምሮአችን ከእግዚአብሔር ጋር አለመዋሃዱንና አለመስማማቱን ለማስተካከል ለማቃናት ነው የመጣው። ይህ ነው ስብከቱ የነበረው። የሰውን ህሊና ወደ ራሱና ወደ አባቱ ወደ መንፈስ ቅዱስ ለመምራትና ለማሳየት ያው የመስዋዕትነት ከፍሎ ማለት ነው። ሌሎች የሚያደርጉት ውሸትን ትምህርት በቃ ስብከት ብቻ ነበረ። ስብከቱንም አስተካክሎ አቃንቶ ስብከቱ መኖር ነው ብሎ ነገራቸው። ሌላ ደግሞ ትምህርት አስተማረ። ትምህርቱ ምንድን ነው? እውነተኛ የሆነ ትምህርት በመንፈስ ሰዎች እንዲመሩ፣ በጥበብ እንዲመሩ፣ በማስተዋል እንዲመሩ፣ በመንፈስ ምክር እንዲመሩ፣ በእግዚአብሔር ኃይል እንዲሰሩ፣ እንደገና ደግሞ በእውቀት እውነተኛ የሆነውን ትምህርት እንዲያስተምሩ፣ በመጨረሻም እውነተኛ የሆነ አምልኮ በሰዎች ህሊና ውስጥ ለመትከል ነው የመጣው። በመጨረሻም ለስጋዩም ለነፍስም ለስጋም ለሰባቱም የህሊናችን አንደኛ ለስጋዊ አካላችን ለአእምሯችን ለስሜታችን እንደገና ደግሞ ለማህበራዊ ህይወታችን እንዴት እንደሚዳብር ከሌሎች ጋር እንዴት ለመኖር እንደምንችል ሌላ ተጨማሪ ደግሞ ከሌሎች ሰዎችም በባህላቸው ባሉበት ደረጃ ደርሰን የእግዚአብሔርን ልጅ እንዲያውቁና የእግዚአብሔር መንፈስ እንዳለ ለማስተዋልና ለመገንዘብ እንዲችሉ ለማስተማር ብቻ ነው ኢየሱስ ክርስቶስ ወደዚህ ምድር የመጣው። በመጨረሻም መንፈሳውያን ሆነን በሙላት በእግዚአብሔር መንፈስ እንድንመራ ለማስተማር ነው የመጣው። ና በመንፈስ ቅዱስ ተሞልተን ከዛ የእግዚአብሔርን ልጅ የኢየሱስ ክርስቶስን ባህሪ ወይም መኖር እንድንኖርና እንድንመራ እነዛን ሰባቱንም ማንነታችንን የጤና ወይም የመንፈሳዊ እና የስጋዊውን ጤናችን በሙላት እንድንመራ ነው ያስተማረን። ስብከትን፣ ትምህርትን፣ እንደገና ደግሞ የጤናን ትምህርት እነዛ ሁሉ በአንድ ላይ ሆነው በእግዚአብሔር ልጅ በጌታ በኢየሱስ ክርስቶስ ህልውና ውስጥ እንድንመላለስ ለማድረግ ነበር። ስለዚህ በጌታ በኢየሱስ ክርስቶስ መንፈስ የሚመሩ በሁሉም የተትረፈረፉ ናቸው። ይህንን ጴጥሮስ አሳይቶናል። እየወደቀም እየተነሳም በሰዎች ትምህርት እየተመሩም በመጨረሻ ላይ በመንፈስ ቅዱስ በተሞሉ ጊዜ ሙሉ በሙሉ ራሳቸውን በመስጣት ህይወታቸውን ለእግዚአብሔር ክብር በመስጠት እና በመኖር አሳይተዋሉ። እነ ዮሐንስ ባለራእዩ፣ እንደገና እነ ዮሐንስ መጥመቁ፣ እነ ጴጥሮስ እንደዚህ ያለ ህይወት ውስጥ ኑረዋል። በቅዱስ መጽሐፍቶች ሁሉ ተጽፏል። ይህንን ሁሉ ለመኖር የቻሉ እና አቤል የመጀመሪያ የአዳም ልጅ ማለት ሁለተኛ የአዳም ልጅ ለሰው ሁሉ ኢየሱስ ክርስቶስ የህይወት ተስፋ እንደሆነ ያየው፣ እንደገና ደግሞ እነ ጆሴፍ፣ እነ አብርሃም ዘለቅ አድርገው፣ እነ ሙሴ ዘለቅ አድርገው ለእግዚአብሔር አምላክ የተመሰሉ፣ እንደውም እግዚአብሔር በአንደበቱ ሙሴን አንተ እግዚአብሔር ነህ ወይም አምላክ ነህ ለፋሪዖን ይህንን መልእክት አስተላልፋለሁ ብሎ እንዳለ ሁሉ የእግዚአብሔርን የመፍጠሩን የማዳኑን የሁሉን ነገር የሚችል አምላክ መሆኑን እና በሁሉም ቦታ በአንድ ጊዜ ለመገኘት የሚችል አምላክ መሆኑን በሁሉም ነገር ኃያል መሆኑን ማዳንንም ማጥፋትንም የሚችል ስልጣን ያለው መኖ መሆኑን ለማስተማር እንዲችሉ እነ ዮሴፍን እነ ዳንኤልን የሰው ትምህርት፣ የሰው አእምሮ፣ የሰው ፍልስፍና፣ አስትሮኖሚ፣ አስትሮሎጂ፣ ጥንቆላ፣ ሟርት፣ ይሄ ሁሉ በምንም አይነት ሁኔታ ለሰዎች የማይጠቅም መሆኑን ለማስተማር ዳንኤልንና ጓደኞችን ወደ ባቢሎን ምድር እንደላከ ከዛም ደግሞ ለኢየሱስ ክርስቶስ መስዋዕትነት የተሞላ በመንፈስ ቅዱስ ተሞልቶ እንዲኖሩና እንዲመሩ ያስተመረው ትምህርት በአሞስ ቀን አለ። ኢየሱስ ክርስቶስ ግድ የሚለው ነገር ቢኖር እኛ የምንመለከተው ብዙ ሀብት፣ ብዙ ገንዘብ፣ ብዙ ወርቅ፣ ብዙ ኑሮ፣ ብዙ ለሌሎች ሰዎች እንደውም ስጦታ እየሰጠን አንዳንድ ጊዜ እኛ ብዙ የምናወራቸው ነገሮች አሉ። በዓለም የታወቀ የዩኒቨርሲቲ ትምህርት ደረጃ አለን። በዓለም የታወቀ ቴዎሎጂ ትምህርት ቤት አለን። ማንም ሊያሸንፈን የማይችል እነዛ ነገሮች እንደ ጽድቅና ቅድስና አድርገን እንቆጥራለን። ያ ኃጢአት ነው። ለእኛ ሎማሊንዳ የፈውሳችን መጀመሪያና መጨረሻ አይደለም። የፈውሳችን መጨረሻና መጀመሪያ ኢየሱስ ክርስቶስና በኢየሱስ ክርስቶስ ጽድቅን መመካት ብቻ ነው። በስጋ እንኳን ብንሞት በመንፈስ ካለን ወይም ደግሞ በኢየሱስ ክርስቶስ ጽድቅ ከተመከን ሁሉም ነገር አለን። በጌታ በኢየሱስ ክርስቶስ ጽድቅ በመመካት ሕይወታችን ከእግዚአብሔር ጋር በማዋሃድ ለመኖር እንድንችል ነው። እህታችን ኤለን ጂ ዋይት ስትናገር አካላዊ፣ ስሜታዊ፣ አእምሮአዊ እና መንፈሳዊ ፍላጎቶቻችን ቸል ብንል ራሳችንን ማዕከል ያደረገ የህይወት ብቻ መኖር ለዘላለም ጥፋት ሲያደርስ ዝም እንደማለት ነው ነው። ስለዚህ አሁን የኛ አገልግሎት በምድር ላይ መሆን ያለበት ወንድሞች እና እህቶች በአርብ ቀን ላይ ያለው ትምህርት ምንድን ነው? በአጠቃላይ መበለቶችን፣ ህሙማንን፣ ወላጅ አልባ የሆኑትን መደገፍ አስፈላጊ ነው። ከሁሉ በላይ ግን ለነዛ ሁሉ የጌታ የኢየሱስ ክርስቶስ ህይወት የዘላለም ተስፋቸው መሆኑን አስረግጠን በትክክል ማስተማር ነው። ሌላ ሁሉ ከኃጢአት ጋርና ከነውር ጋራ የተዋሃደ ነው። ሰዎች በዓለም ዙሪያ ምንም አይነት መልካም ነገር ቢያደርጉ የሚያደርጉት ለስማቸው ታሪክ ሊሆን ይችላል። ግን ከዛ የጸዳና የነጻ እግዚአብሔር ለእኔ ይሄንን አንድ ወንድም ባለፈ በቅርብ ጊዜ ለእኔና ለቤተሰቤ ገንዘብ ላክና እኔ አልፈልግም እኔ እየሰረፍ ነኝ ብዬ አልኩት። አይ ለእኔ የነገረኝ እግዚአብሔር ነው ስጥ ብሎኝ ነው አለኝ። ነው ይቀበረዋል። እግዚአብሔር የነገረውን ነገር ደግሞ በማድረግ የታደሉ አሉ በሚድር ላይ ከነዛ ማህበር ውስጥ እንድንገባ ህሙማንን መበለቶችን ወላጅ የሌላቸውን ዘራቸው ዝቅተኛ የሆነውን አእምሯቸው ዝቅ ያለውን ወገን የሌላቸውን እትንሽ ናቸው ተብለው በማህበረሰቡ ዘንድ የተጠሉትን እኔና ጋሽ በየነ ሄደን በሀዲያ ምድርም በከምባታ ምድርም ሸክላ ሰራተኞች የደም ክፍያችን መሆኑን አረጋግጠን ለሌሎች ለማስተማር መብቃት አለብን። ካልሆነ ስብከት ብቻ ነው የሚሆነው። ስብከትም የአይሁዶች ስብከትና የሮማውያን የፖለቲካ ስብከት ይሆናል። ስለዚህ አድቬንቲስቶች በህይወታችን የማንኖረውን ለብዙ ሰዎች እያስተማርን ነው። አንዳንድ ጊዜ እንደዚህ በምንልበት ጊዜ በፍጹም ጦርነት እናነሳለን። ከመናዘዝና እግዚአብሔር ሆይ ላደረግሁ ጥፋት እኔና በእምነት ብዙ ጊዜ እንነጋገራለን። እኔና ባለቤቴ አሁን ወደ ኢትዮጵያ ብንሄድ ሰራተኛ ቢቀጥር እኔ ለእኔ በተዘጋጀው ወንበር ላይ እኩል ከእኔ ጋራ ተቀምጦ ነው ሰራተኛችን የሚበላው የሚጠጣው። ልጆቻቸውም የሚማሩ ከኛ ጋር እኩል የእግዚአብሔርን መንግስት እንደሚወርሱ ነው። ከዚህ በፊት የሚደረገው ሰራተኛ ከእኛ ያነሰና ዝቅተኛ ነው። ምን ቀጥረውም አይ እንደ ከኛ ጋር እኩል የሆነ እንደሆነ ጥሎን ስለሚሄድ መጨቆን አለብን፣ ማስጨነቅ አለብን፣ ማሰቃየት አለብን። እኛ አንድ በጣም የሚወደው አባት አሉኝ። የባይምናት አባት ናቸው። አንዴት ሰራተኛ አላቻቸው ሂጂ ብሏት እንኳን አትሄድም። በቤተሰብ ደረጃ እንደ እህት ወይም ደግሞ እንደ በቃ እኩል በቤተሰብ ውስጥ ነው የምትኖረው እና ልጇ ዛሬ በትምህርትም ከፍተኛ ደረጃ ደርሳ ከዛ ቤት አድጋ ማለት እኔ አውቃታለሁ። ህፃን ሆና ሌላ ስም ሰጥቻት እኔ እንደውም ሰዎች የሚጠሯት እኔ በሰጠዋት ስም ነው። አንዳንድ ጊዜ ሰዎችን እንደሚመለከቱ ነው። እኩል ናት፣ በእምነትም ቢሆን እኩል ናት። ከራሳቸው ጋር እኩል አድርገው ስለሚመለከቱ ያ ሰው እስካሁን ድረስ በቤት አለ። እነሱ እህቶች ባለቤቴና አንዲቷ እህቴ እነሱ ትተው ወደ ውጭ ሀገርም በወጡ ጊዜ እሷ ግን በቤት ነው። የቤት እናት ናት። በቃ አሁንም እንደ እናት፣ እንደ እህት፣ እንደ ጓደኛ ነው የምትታየው። እና እንደዚህ የማናደርግ ከሆነ ክርስትና ህይወታችን ዝም ብሎ የቅዳሜ ቀን ተነስተው የማጭበርበር ንግግር መናገር፣ የማጭበርበር ማውራት፣ በቃ እኩል የሆነ ሰው አንድ ደም እስከሆነ ድረስ እኔ የራሴን ደም ሊጠላ አልችልም። አውቃለሁ ወደ ከምባታ ሀዲያ፣ አሁን እዚህ ሀገርማ የራሴ ነጻነት አለኝ፣ እናገራለሁ። እኔ በከምባታና በሀዲያ አውራጃም እያገለገልኩ ገና ልጅ ሆኜ ሸክላ ሰራተኞች ከኔ ጋራ በጠረጴዛ ላይ ቁጭ ብለው ይበላሉ። በእናቴ ቤት በእናቴ ፊት በዱላ አላደርግም አልፈልግም፣ አልጋይ ላይ አብረው ይተኛሉ። ከነሙ እያሌው ከና ይከኩ እኔ ይከኩም አልገደለኝም፣ ሙያሌውም አልበለኝም አልጨረሰኝም። እኔ በህይወት አለው አድግ ያለው እግዚአብሔር እያጠነኝ በህይወቴ የማልኖረውን ኑሮ አሁንም አላስተምርም፣ ለወደፊትም አላስተምርም። ያ መርገም ነው። ለልጄ የማስተምር የምናገረው ይሄንን ነው። እኔ እንኳን ቢወድቅ አንዳንዴ ልጄ ያርመኛል። ባዳዲ እንደዚህ ብለህ አልነበረ? አውቃለሁ፣ ይቅርታ አድርግልኝ። ልጄ የሚመክረኝን ወይም ደግሞ የሚገስጠኝን ይቅርታ ጠይቄ መኖር አለብኝ። ስህተት ካደረገ ግን ስህተቱን ደግሞ በግልጽ እየተናገር አሳድገዋለሁ። እኔም ብዙ የሚያውቀው ነገር አለ። እኔ ደግሞ ለእሱ ምክር እንዲሰጥ እግዚአብሔር የመረኝ አመራር ስላለ፣ ስለዚህ ወንድሞችና እህቶች የኢየሱስ ክርስቶስ አገልግሎት ራስን መስዋዕት አድርጎ መስጠት፣ ምግባራዊ ርኅራሄን ደግሞ ብድር የማንጠይቀውን ርኅራሄ ማድረግ፣ በአንድ ወንበር ሰውን ሁሉ በአንድ ወንበር በአንድ ማዕድ በአንድ ጠረጴዛ ትልቅ ንጉሥና ባሪያ የለም። የኢየሱስ ክርስቶስ ዋና አገልግሎቱ ለስጋ ብቻ አይደለም፣ አሁን የተነጋገርነውን ብቻ አይደለም፣ እኩልነትን ለማስተማር ብቻ አይደለም። ወይም ደግሞ እኩልነት ውስጥ ውድድር ስላለ ኢየሱስ ክርስቶስ እኩልነትን አላስተማርንም፣ አንድነትን ነው ያስተማረን። በአንድነት ውስጥ ውድድር የለም። ምክንያቱም አንድ ደም ናችሁ ብሎናል። ዓለምን ያዳነው በአንድ ነው። ዓለምን የፈጠረው በአንድ ከራሱ ሕይወት ነው። ስለዚህ የእግዚአብሔርን ሕይወት ሁለት ሕይወት ለማድረግ የሚሞክረው የዲያብሎስ ትምህርት ስለሆነ ከዲያብሎስ ትምህርት ተለይተን የእግዚአብሔርን ትምህርት በማስተማር ከዛም ደግሞ ለሁሉም ሰው የእግዚአብሔር ልጅ የማዳን የመፈወስ እንደገና ደግሞ ከኃጢአት ለመታደግ በሁሉም ነገር መልካም ምክር እና መልካም ጥበብ ያለው በመንፈሳዊ ረገድ በጥበብ በማስተዋል በእግዚአብሔር ምክር በእግዚአብሔር ኃይል በእግዚአብሔር እውቀት በእግዚአብሔር አምልኮ እንድናድግና እንድንመራ በሁሉም ነገር በጌታ በኢየሱስ ክርስቶስ ጽድቅ በመመካት ሕይወታችንን እንድንመራ እግዚአብሔር ጠርቶናል። ይህን ነው መልእክቱ ለአድቬንቲስት ቤተ ክርስቲያን የተሰጠው። ይህ መልእክት የሕይወት ጽድቅና ቅድስና ያለበት የኃይል መልእክት ስለሆነ በዛ በእግዚአብሔር አገልግሎት በእግዚአብሔር ልጅ በጌታ በኢየሱስ ክርስቶስ መስዋዕትነት አገልግሎት ለመመራት እንድንችል ነው። እግዚአብሔር ይስጥልን። ከአሁን ጀምሮ ጥያቄ አስተያየት ያላችሁን እቀበላለሁ። እግዚአብሔር ይስጥልን። ጥያቄም አስተያየትም ያላችሁ ሁሉ አሁን በዚህን ጊዜ ለመካፈል ትችላላችሁ። አሁን አንድ ሰው አስተያየት ይሰጥ ነው።
አንድ በእሁዱ ክፍል ላይ ስለ ብርሃንና ስለ ጨለማ በተናገረው ላይ ብርሃን ከጨለማ አይሸሽም ይላል፣ በጨለማ ይፈነጥቃል ይላል። ጨለማውን ሰነጣጥቆ በማለት ጨለማውን ብርሃን ያደርጋል ይላል። እና እንግዲህ ይህ ዓለም ያው ኢየሱስን ሲናገር የጨለማው ገዢ እያለ ይናገራል። እና የጨለማው ገዢ ብሎ ሲናገር ዲያብሎስን ነው። ስለዚህ ዲያብሎስ የጨለማ ገዢ ከሆነ ዓለም ጨለማ ናት ማለት ነው። ስለዚህ ይህንን ጨለማ የሚያስወግደው የግድ ብርሃን ብቻ ነው እና እዚህ ጋ ብርሃን እና ጨለማ በእርግጥ ወቅቶች ሲፈራረቁ ወይም ደግሞ ሰዓታቶች ሲፈራረቁ ያው ሲፈጠሩም ፀሐይና ጨረቃ ወቅትን ለመቀያየር ወይም ደግሞ ለማፈራረቅ ቢሆንም ግን ብርሃን ከጨለማ አይሸሽም ይላል። በጨለማ ይፈነጥቃል፣ ጨለማውን ሰንጥቆ በማለት ነው የሚለው እና ብዙ ጊዜ ከዚህ ዓለም ሰዎች ጋራ አብረን ስንኖር ከጨለማው ነገር ጋራ እንዋሃዳለን። ስለዚህ ነው የእኛ ብርሃን ፈንጥቆ ሊወጣ ያልቻለው እንጂ ጨለማ ብርሃን ሙጦት አይደለም፣ አይችልም። ጨለማ ብርሃን ለማዋጥ አይችልም። ብርሃን ራሱ ፈንጥቆ የሚወጣ ነገር ነው። ስለዚህ እኛ ኢየሱስን ስንመስል እናንተ የዓለም ብርሃን ናችሁ ብሏል ኢየሱስ። እሱም ብርሃን ነው። እንደገናም ደግሞ የእሱ ብርሃን ለእኛ ተሰጥቶናል እና የዓለም ብርሃን ናችሁ ካለ እሱን ከመሰልን ጨለማ ሊወጥ አይችልም። ራሱ ሳይወድ በግድ ጨለማ ቦታውን ይለቃል እና ስለዚህ እኛ የምናመካኝበት ምክንያት የለንም ማለት ነው። ከኢየሱስ ጋር መስማማት ብቻ ነው እንጂ ሰንጥቆ ይወጣል። ብርሃኑ ሰንጥቆ የሚወጣ ነው፣ ኃይሉ የተሰጠን። በሰኞ ክፍል ላይ አንድ ሀሳብ አለ። ሰዎችን ይቀርብ የነበረበት ዘዴ ትጥቅን የሚያስፈታ ነበር ይላል። የኢየሱስ ክርስቶስን መንፈስ ሊገዳደር የሚችል የለም። እንዲህ ትጥቅን የሚያስፈታው በሌላ ከባድ በሆነ የጦር መሳሪያ አይደለም። ትጥቅን የሚያስፈታው እነሱ በጣም ጨካኝና አረመናዊ ድርጊትን ሲያካሂዱ ከነሱ የበለጠ ጨካኝና አረመናዊ ድርጊትን በማካሄድ ተስፋ በማስቆረጥ አይደለም ትጥቅን የሚያስፈታው። እኛ ዛሬ በምን አይነት ሁኔታ ነው ትጥቅን የምናስፈታው? የበለጠ ብዙ ጊዜ የሰው ባህሪ ተፈጥሯዊ ባህሪ አንድ ሰው መጥፎ ሲያደርግ አረ እንዲያደረክብኝ እኔ ደግሞ ያንን አደርግብሃለሁ ብለን ከሱ የበለጠውን ክፉ ነገር በማድረግ ያንን ሰው ለማሸነፍ ነው ይሄ ተፈጥሯዊ ማንነታችን የሚፈልገው። ነገር ግን እሱ ግን ሌላ ትጥቅ ያስታጥቃል እንጂ ዛሬ እኛ አንዱን ብናሸንፈው ነገ ደግሞ እሱ ሌላ ትጥቅ ታጥቆ ይመጣል። በዚሁ ብድር ለመመላለስ ማለት ነው ለመሸናነፍ። ነገር ግን የኢየሱስ ግን ሰዎችን የሚቀርብበት ዘዴው ግን የትኛውንም ትጥቅም ያስፈታ ነበረ። እሱም ደግሞ ፍቅር ነው የነበረው እና በፍቅር ነው ሁሉ ነገር ወደ ማሸነፍ ወይም ደግሞ ወደ መርታት የደረሰው እና ስለዚህ ኢየሱስ እንግዲህ ዓለምን ጠቅላላ ትጥቅ ሳስፈታ ያስፈታው ደግሞ መንገዱ ፍቅር ከሆነ ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ ነው ያለው ደግሞ ኢየሱስ ያስተምረን። ክፉን እንደገና በክፉ መልሰዋለሁ፣ አሸንፈዋለሁ፣ እረታዋለሁ ብለን ብንታገል አናሸንፈው። ቅድም እንዳልኩት እንዲሁ በቃ ሳይክል ነው፣ ዝም ብሎ መደጋገም። እሱም ጠብቆ ይመታል፣ እኔም ጠብቄ እመታዋለሁ፣ እሱም እንዲህ እያልን ነው የምንኖረው። ግን ይሄ ግን የኢየሱስን ፍቅርና መንፈስን ስንላበስ ግን የትኛውንም ትጥቅ የሚያስፈታ የትኛውም ጀግና ነኝ ያለ በምንም ነገር አልበገርም ያለውን እንደ ጳውሎስን ልክ እንደረሳው የክርስቶስ መንፈስ ብቻ ለዘላለም ሰውን የትኛውንም ትጥቅ የሚያስፈታ መንፈስ ያለው እሱ ብቻ ነው፣ ኢየሱስ ብቻ ነው። እና ከማንበብ አልፈን እኛም በኢየሱስ መንፈስ ውስጥ ከገባን እንግዲህ እዚህ ምድር ላይ የተቀመጥነው አምባሳደር ለመሆን ከሆነ ለኢየሱስ ነፍሳትን ለመማረክ ከሆነ የግዴታ የኢየሱስ መንፈስ ያስፈልገናል። እና እንደገናም ደግሞ አካሄዳችንም ደግሞ የተቀጠቀጠ እኮ ሸንበቆን አይሰብርም ነው የሚላለ፣ የሚጤስ ጧፍን አያጠፋም ይላል። ነው ብዙ ጊዜ የተስገመገሙ ነፍሳቶች ይኖራሉ ለመውደቅ በጣም ቅርብ የሆኑ የሆነ ማንነት ያላቸውን ሰዎች ስናይ እነዛን ሰዎች ከመፍረድ ይልቅ የተቀጠቀጠ ሸንበቆ እንግዲህ መሰበሩ አይቀርም ተቀጥቅጧል። ግን የሰው ማንነት ሳይሆን የተቀጠቀጠን ሸንበቆ የሚያጠነክረው የኢየሱስ መንፈስ ብቻ ነው እና የኢየሱስ መንፈስ ሲኖረን እነዚህ የተቀጠቀጠን ሸንበቆ የሚሰብረው ፍርድ መንፈስ ሲኖረን ነው። ኢየሱስ ግን ፈራጅ አይደለም። ኢየሱስ ፈራጅ አይደለም ስል ደግሞ ኢየሱስ መጨረሻ ላይ የፍርድ ስልጣን የለውም እያልኩ አይደለም ያለሁት። ግን ኢየሱስ ግን ለመዳን ወደ እሱ የሚመጡትን ሁሉ ለማዳን በቃ ምክንያት ፈላጊ ነው። ኢየሱስ መልካም ጎናቸውን ብቻ ነበር አጉልቶ የሚያወጣው የሚያሳየው እንጂ ደካማ ጎናቸውን አያጎላም ነበረ ኢየሱስ። ታስታውሳላችሁ ያንን ሰው የጦር መኮንንን ምንድን ነበረ ያለው? እንዳንተ አይነት እምነት በእስራኤል ዘንድ እውነትም ነው ያሳየው እምነት በእስራኤሎች ዘንድ አላየውም። ግን ያንን እንደዛ ትላንትና ወደ እግዚአብሔር ቤት የመጣ ሰው አምኖ ሲታይ እኛ ምንድን ነው ምላሻችን? እምነቱ እዚህ ብዙ ጊዜ ከነበርን ሰዎች በልጦ ብናየው እኛ ምንድን ነው የሚሰማን? እዚህ ጋር እስቲ እኛ ራሳችን እንደዛ እንደ አይሁዶች አሁን ሰንበት ትምህርቱ ላይ ያንን ሮማዊ ኢየሱስ በእስራኤል ዘንድም እንደዚህ አይነት እምነት አላየሁም ብሎ ሲለው እኛን ራሳችንን ደግሞ ከእግዚአብሔር መንግስት የራቅ አይደለህም ብሎ ሲናገር የአይሁድ ጸሐፊው ምን ሊሰማው ይችላል ይላል ሰንበት ትምህርቱ። እኛ ራሳችንን እንደ አይሁድ ጸሐፊው ነው እንግዲህ የምናስቀምጠው እዚህ ጋር። ለምን ብዙ ጊዜ በእግዚአብሔር ቤት ውስጥ ተቀምጠናል። አዲስ ነፍስ መጥቶ እኛ የማናምነውን እምነት አምኖ ቢገኝ ምንድን ነው እኛ የእኛ ምላሽ? እናበረታታዋለን ወይ ደግ እንለዋለን ወይንስ ደግሞ እኔ ይህን ያህል አመት ተቀምጬ እንዴት እሱ ትላንትና መጥቶ እንዲህ ሊል ይችላል ብለን ነው ወይ የምንለው? እና ራሳችንንም እንድንፈትን እንድናይ ነው እዚህ ጋር የሚያሳስበን ሰንበት ትምህርቱ ማለት ነው። እና እንግዲህ በእርግጥ ኢየሱስ ክርስቶስ በዚህ ምድር መጥቶ የነፍሳትን ልብ ለማግኘት መጀመሪያ ኒዳቸውን ያሟላላቸው ነበረ። የታመሙትን ይፈውስ ነበር፣ የሞቱትን ያድን ነበር፣ የተራቡትን 5 እንጀራና 2 ዓሳ ባርኮ 5000 ነፍስን ይመግባል። 7000 በአንድ ወቅት መግቦ ነበር እና የሚያስፈልጋቸውን ነገር አደርግላቸው ነበረ። ከዛ በኋላ ነው ኢየሱስን ለማወቅ የሚቻለው። እና ስለዚህ እኛም ከኢየሱስ የምንማረው ነገር ሊኖር ይገባል። እውነት ነው፣ ወንጌል ነው ዋናው ነገር፣ የነፍሳት መዳን ነው፣ የዘላለማዊ ህይወት ማግኘት ነው። ግን ያንን የዘላለማዊ ህይወት እንዲያገኙ እኮ ጆሮቸውን አይሰጡም። ያዕቆብ የሚናገረው ነገር አለ፣ አንድ ሰው የሚለብሰው አጥቶ አንተ ግን ስርፍ ኖሮ እሳት ሙቅ ብለህ ብትለው እንዴት ይሆናል ይላል። ሰውየው በርዶ እየተንቀጠቀጠ ነው ራቁቱ ኖሮ፣ እና አንተ ዝም ብለህ እሳት ሙቅ፣ እኔ ሌላ ስርፍ እያለኝ እሱን እሳት ሙቅ ብዬ ብለው ከዛ በኋላ በልጅቱስ ያድንሃል ብለው አይሰማኝም። ለምን? ኢየሱስ በእኔ ውስጥ ካለ ኢየሱስ የሚያደርገውን ነገር ሰው ይፈልጋል። ያ ሰው ማየት ይፈልጋል፣ መስማት ይፈልጋል። እና ለዛ ነው ማቴዎስ 25 ላይ የተጠቀሱት እነዛ ሁሉ ምሳሌዎች የተደረደሩት። እና ስለዚህ ዋናው ነገር ወንጌል ቢሆንም፣ ዋናው ነገር የዘላለም ህይወት ማግኘት ቢሆንም፣ የዘላለም ህይወት ለማግኘት ደግሞ ሰዎች ጆሯቸውን የሚሰጡት ኢየሱስን ሲያው ብቻ ነው። ለምን? ኢየሱስ ይራራ ነበር፣ ያዝን ነበር። ርህራሄ ሳይኖረን ምንም አይነት ርህራሄ ሳናሳይ ኢየሱስን እንሰብካለን ብንል እሱ ሞኝነት ነው እና ሰውም አይሰማንም። እና ግን ደግሞ ከዛ ግን የበለጠውን ግን ትኩረት መስጠት ያለብን ግን ከፈውስም ከስጋዊ ፈውስም በላይ መንፈሳዊ ፈውስ መሆኑን ደግሞ በጣም ልናዘምር ይገባል። ምክንያቱም ሰንበት ትምህርቱ እንኳን የተፈወሱ ቀርቶ ከሞት ያስነሳው አልዓዛር ተመልሶ ሞቷል እና ስለዚህ ሰዎችን ከሞት ብናስነሳቸው ተመልሰው ይሞታሉ። ታመው ቢፈወሱ ይሞታሉ። ተርበው ቢበሉ ቢጠግቡ ይሞታሉ። እና ግን ከዛ በላይ ግን ዘላለማዊ ህይወትን እንዲያገኙ እሱ ላይ ማስመር አለብን እና ያንን ደግሞ እንዲያገኙ ደግሞ እኛ ደግሞ ኢየሱስን መስለን ኢየሱስ ኒዶችን እንደሚያሟላ እኛም ደግሞ ካለን ነገር የግዴታ ገንዘብ ብቻ ሊሆን አይገባውም። ገንዘብ ያለው ገንዘቡን ቢያካፍል፣ ገንዘብ የሌለው ደግሞ ጊዜ መስጠት ራሱ ለሰው ሰዎችን እኮ ሲያወሩ ብናዳምጣቸው ራሱ ያ ራሱ ትልቅ ቴራፒ ነው። ሰዎች ብዙ ጊዜ እንድንሰማ ነው እንጂ የምንፈልገው ሰውን ማዳመጥ አንፈልግም። ለሰው ጊዜ መስጠት አንፈልግም። ጊዜ ካለን ጊዜ እንጸልይ፣ ለዛ ሰው እንስማው እና የዚህም ጊዜ ያ ሰው የሚሰማኝ አለ ለካ፣ የሚያዝንልኝ አለ ለካ፣ የሚራራልኝ አለ ለካ የሚልበትን ማንነት መፍጠር አለብን። በሰዎቹ ሰው እንዲሰማን ከፈለግን ማለት ነው። እኛን ሳይሆን ደግሞ ምን እንዲሰማ የምንፈልገው ኢየሱስን እንዲሰማ እኛን ተሸፍነን ኢየሱስን ስናሳይ ነው። ሰው ደግሞ በአሁን ጊዜ ሰውን አይፈልግም። ሰው ሞልቷል፣ ጠግቧል። የሰውን አይነት ቴክኖሎጂም ተራቋል። ብዙ የሚታዩ ነገሮች አሉ። እሱን አለም ሰው በዛሬ ጊዜ እየፈለገ ያለው ኢየሱስን ነው። የሚቅበዘበዙ ነፍሳቶች ሁሉ የሚያርፉት የኢየሱስን መንፈስ ያገኙ ብቻ ነው። ለምን? እኛም ከተቅበዝባዥነት ያረፍ ነው በኢየሱስ መንፈስ በኢየሱስ ጸጋ ተሸፍነን መሆኑን ከገባን ሰው ዛሬ ጊዜ ማየት የሚፈልገው መስማት የሚፈልገው ኢየሱስ መሆኑን አውቀን ራሳችንን እንዳናሳይ ኢየሱስ እንዲደብቀን ኢየሱስን እየለመንን ኢየሱስን ስናሳይ የዛን ጊዜ ትክክለኛ መስተንግዶ እናደርጋለን ለሰዎች። ጌታ ይባርካችሁ።
ሄሎ
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 እየሰማሁት ነው።
እና ይህ እምነት በጣም ጥሩ የሆነ ሀሳብ ሰጠች እና ትንሽ እዛ ላይ መጨመር የፈለኩን ነገር ይሁዱ ላይ ኢየሱስ ለህዝቡ የነበረው አመለካከት የመጨረሻው ፓራግራፍ ላይ እዛው ገጽ ላይ በዓለም ጥባብ የተሞላ ጉርጓድ ውስጥ ዝቅ ብሎ ገባ እንጂ ልሸሽ አልሞከረም። እዛው ስገብቶ ምንድን ነው የሚያደርገው? በውስጣቸው ያለውን መልካምን ነገር መዞ ያወጣል እንጂ አይፈርድም ነበረ። ፍጹም የሆነ ምንም ኃጢአት የሌለበት ክርስቶስ ተቃራኒ አመለካከት ካለው ህዝብ ውስጥ ሲገባ እኔ ይገርመኛል። አንድ እንኳ የሚመችና የሚመሳሰል ባህሪ ከሌለው ህዝብ መሀል ገብቶ መልካም ነገር ነው እሱ። ከብዙ ብዙ ችግር ካለበት ሰው አንድ መልካም ነገር ቢኖር ያንን መልካም ነገር አውጥቶ ሰው ለማድረግ ነበረ ጌታ ሲሰራ የነበረው። እና እሱን የምንከተል እኛ የእሱን ስራ እንድንሰራ ነው የተጠራ ነው። የተቀጠቀጠውን ሸንበቆ ስለተቀጠቀጠ ሸንበቆ ይሄ ተናግራለች። አይደለም የተቀጠቀጠ ሸንበቆ ቀርቶ እኛ ሰዎች ስንባል መልካም ሰው መልካም ነገር ሲሰራ ቆይቶ ኖሮ አንድ ስህተት አንድ ቀን ቢያደርግ ያችን ስህተትን ነው መዘን አውጥተን ያንን ሰው ለመጣል ስንረባረብ የሚታየው። በጣም ነው የሚገርመኝ። እና ለመፍረድ በጣም ችኩሎች ነን፣ የመደገፍ ነገር ቀርቶ እና በማነጻጽርበት ሰዓት ምን ያህል የተራራቀ እንደሆነ የእኛና የክርስቶስ አሰራር አመለካከት። እና ይሄን በምናስብበት ሰዓት እጅግ እያንዳንዳችን እራሳችንን ልንጠይቅ ነው የሚገባ። ይሄ ማንም ማንንም አይደለም እንዴ ልንከተለው የሚገባ ክርስቶስ እንዲህ አይነት ስራ ከሰራ እኔ ምን ያህል ነው ያለኝ አመለካከት ሰው ላይ? አይደለም አሕዛብማ በታወረ መንገድ ላይ ህይወት ላይ ያሉት ፈጽሞ ልንፈርድባቸው አይገባም። ምክንያቱም ከጨለማ ውስጥ ነው ያሉ። ብርሃን ውስጥ አለን የምንባለው እኛ እንኳ እጅግ ጉዳት ውስጥ ብዙ ችግር ውስጥ ከመኖርም በላይ ጥሩ እየተንቀሳቀሰ ያለውን ወገን ወንድም ወይንም እህት እንኳ ትንሽ ነገር ብናገኝ ያንን አርመን ጸልየን ከማስተካከል ይልቅ ወደ ሌላ ውድቀቱ ስለመጣል የምንታገል በምንሆንበት ሰዓት እጅግ ያሳዝነኛል። እና በጣም የተራራቀ ሆኖ ነው የሚታየው የሰው አመለካከት እና የክርስቶስ አመለካከት። በእውነት ይሄንን ደግሞ አመለካከት በጣም የተቀራረበ ልናደርግ ይገባል፣ እሱን ልንመስል ይገባል ለመዳን ካለብን። እና ይሄ ነገር እያንዳንዳችንን ሊያሳስበን የሚገባ ጉዳይ ስለሆን ለእኔ አሳስበው ነው ይሄን የሚናገረው። ጌታ ይርዳን።
እግዚአብሔር ይስጥልን። ሌላ ሀሳብ?
እኔም ትንሽ ለመጨመር ነው። ቀላል ነገር አይደለም። በስጋ ስናየው እንደ ክርስቶስ ማሰብ፣ በክርስቶስ መንፈስ ብቻ ነው ያንን የምንችለው። የክርስቶስ መንፈስ ራሱ በውስጣችን ይሁን እና በጸሎት መንፈስ ውስጥ ሆነን የክርስቶስን ባህሪ እዚህ ሰራ የነበረውን ምን ሲያደርግ እንደነበረ ስናይ ወደ ልባችን ቀስ በቀስ ሊገባ ይችላል። ከነበርንበትም ልናደግ እንችላለን። ያ ካልሆነ የእኛን አድቫንቴጅ መጣል ከእንትኑ ከተፈጥሮ አካሄድ የተለየ ነው። እንዴት ነው? ራስን እንደ መጣል ነው የሚቆጠረው። ምክንያቱም ሰው በእግዚአብሔር መንፈስ ሳይሆን በስጋ ሀሳብና በብዛትም በሰይጣን ተነድቶ ስለሆነ የሚቀርበን አድቫንቴጅ እንደሚመታ ስለምናይ ሰው ሌላ ሰው የእኛን አድቫንቴጅ እንድመታብን መጋለጡ እንደዚሁ ተላላ እንደዚሁ ሞኞች እንደሆን አድርገን እንድናይ ስለሚያደርግ ሌላውም ሰው ስለማይራራ በእግዚአብሔር መንፈስ ያልተመራ ሰው ሊራራ አይችልም። ስለዚህ እንዴት ነው ከባልሽ በላይ በልጣልሽ ራ ባደረኝ እንደተባለው እስከዛ ነው የሚደርሰው ሰው። ለምን አይደርስም? እኔም ሌላውም ሰው እንደኔ ነው የሚል አይ ደረጃ የማሰብ ችሎታ የሚኖረው ከእግዚአብሔር ሲመጣ ነው። ያ ካልሆነ ግን እኔስ ራሴን እንግዲህ እንደው ብዙ ተረቶች አሉ። ባለቤቱ ያቃለለውን እንትን ምንድን ነው ጨው ሌላ ሰው አሞሌ ይለዋል ይባላል አይደል? እኔ ራሴን ካላቃለልኩ ሌላ ሰው እኔን እንዲከበር ሳይሆን የሚያደርገኝ እየበለጠ በዛው ይሄ ቦታ አይገባም አይገባሽም እዛ ሁኚ እስከ ማለት ነው የሚደርሰው። እና እንዳለ ምድራችንን ስናይ፣ አገራችንን ስናይ፣ ህዝቡን ስናይ كلهم يراسون ما ننت لما سبقنا يمنتن ميلو يا كالونا ليلا كالن بات انسيتو لتلان اندمتن نسانو منايو انا يانين ببزاهد بمناي بكيزي ليلا سو ما استبنا كيزي تنش بوتا مفكد بات امارغو ياشتغران مناتو يراساشتن طفاتنا انتن يتاينال سلزي ودى كريسوسين متى كريسوس بزو كيزي يسون ماننت بوتا يمات آتون نگر عالنب برم سيكورا كورا ينبرو የሌላው ሀዘንና የሌላው ውጥቀት ይታየው ነበር። በዛ ምክንያት ጥቃቱ እንዴት ደርሶ እሱን ከቦታ እንደሚያስነሳ አልነበረም ይበለጠ ያለበት ሐሳብ። እና እግዚአብሔር በላይ ሁሉን የሚቆጣጠር የሚያይ አምላክ ነው። በዚህ አይነት ህይወትን እንመላለስ ከሜዳ ምን ይጣልና ጫካው ሲምንወጣ ከሆነ የሚያነሳን እሱ ነው። ደሞ ከሌሎቹ ምን ለየውኛ እንዱ ባለማወቅ በመኝነት ሳይሆን ሌላ እንደዛ ቢሆን ካለማወቅ የተነሳ መሆኑን በማወቅ ነው። በእግዚአብሔር መንፈስ ስለሆነ የምንመራው ሌላ ሰው ባስተውለን እንኳን ያሶ እንደሚያስፈልገው ማየት እንችላለን። በነጣለ ከእግዚአብሔር ሰዎች ብዙ ነገር ተምረናል። እነ ዳዊት ራሳቸው ያ ሳኦል ሲያስተድደው ሲያስጠንቀው እንኳን ጫካው ውስጥ እየገባ እንኳን ሐሳቡ በእግዚአብሔር መንፈስ ተመራ። በነና ቀላል አይደለም በክርስቶስ መንፈስ መመራት። ሌላውን የኛን ነገር ተተን ሌላ ሰው እኛን ሊቦጭ ቀንም የሚያስብ አይነት መስሎ ሲታየን የኛን ተቶ የሌላውን ማሰብ ቀላል አይደለም። ነገን ሰው ደሞ ያንን ያስተውላል። ጫካኝም እንኳን ቢሆን የሚያስበው ነው ያውቃል። የሚገርመው ነገር ስለዚህ ክርስቶስ የሚቀርበው ነው ክርስቶስን አቀራሉ ሌሎች ያስተውሉ ነበር። ስለዚህ እኛም በክርስቶስ መንፈስ ውስጥ ካልሆነን ብዙ ጊዜ የራሳችን እኔስ ያንቆንኩበት እኔስ ካለውበት ሰው ጫካኝ ነው ከፈለገ ከቤት እስከሚያውጣ ያደርሳል። በጣም ሰው ጫካኝ ነው። በጣም እንትንስንል ምን አለ ተከራይተ ኑር አንተ ቤትን ስጠኝ እስከማለት የሚደርስ ነው ሰው አይታወቅም። እና ግን እግዚአብሔር እሱ ከኛ ጋር ከሆነ ግን ያም ቢሆን እንኳን በዛም ማለ እንኳን ብንሆን የዛ ሰው አስፈልጋን ለዛ ሰው የጎደለው ነገር የዛ ሰው ውጥቀት ሞልስ ለሚያሳስበን ወደ ምክሩ መሄድ እንችላለን። እንደገና ደግሞ ከውጥቀት የሚጠበቀን እግዚአብሔር ነው። ያንን ካልተለማመድን አሁንም ቢሆን ወደታችን ካሰብን እንደተማርነው የክርስቶስን ህይወት ማንጸባረቅ ያስቸግረናል። ያንን ህይወት በሆነ እግዚአብሔር ይስጠን። ያ ነው የሚያስፈልገን።
እግዚአብሔር ባርክ። ስለዚህ ውጣልኝ ከቤት የሚል ነገር አምጥታ ነበርና አንድ ወንድሜ ቤቴን የወሰደበት ጊዜ አለ እና አዎ እንደዚህ ያለ ነገር ሞኝነት ነው። ክርስትና ሞኝነት ነው። እኔ ግን አልወደኩም። ቤቴንም ወሰደ ኑሮንም ኖረ ግን እስካሁን ድረስም እኔ ግን እስካሁን ድረስ ቤት አላጣሁም። እግዚአብሔር ይመስገን ብዙ ወንድሞችንም ብዙ እህቶችንም ሰጥቶኛል። እግዚአብሔር እየረዳኝ እየደገፈኝ ነው። ወስዷል እስታ እንደዛ ማለት የአይሁድ ልጆች ኢየሱስ ክርስቶስን እስቲ እንግዲህ ስለ ርኅራኄ እንመለስ። በመስማር ላይ ያላችሁም በቤተ ክርስቲያን ያላችሁም ስለ ርኅራኄ እንመለስ። ይሄ ሰው በጣም ሩህሩ ነው አይደለም ጋሽ በየ? ይሄ ኢየሱስ
በጣም
ሩህሩ ነው። ለክፎችም ለአሕዛብም ለሮማውያንም ቅድም እንዳላችሁ ለሞት ሙታንንም አስነስተዋል። ይሰደብ ነበረ የገሌ ልጅ እየተባለ ሁሉንም በቃ ቻለ። ግን አንድ ነገር መልሱልኝ፣ ይህ ሁሉን አድርጎ ለምንድን ነው አንድ እንኳን ሰው ለእሱ ሩህሩህ ሆኖ ለማየት ያልተቻለው? እስከ በመስቀል ላይ አብሮት ከተሰቀለው እንደውም ዋጋ የሌለው እሱ ምን ያደርግለታል? እንደዚህ ተናገረ እንጂ እግዚአብሔር እንደውም ራራ አላት ተናገረ። ኧረ እባክህ ተው፣ ይሄማ በወንጀላችን ነው የምንሞተው። ይሄ ምንም እኮ ወንጀል የለበትም፣ ባላደረገ ነው እየሞተ አይት እንደ ወንጀል እንናገራል። ያ ይነበርና እሱ ወደ አባቴ መንግስት ስመጣ በመንግስት አስበኝ ካለው ሰው በተቀር የደረሽ ድምፅ አልነበረም። ግን ደግሞ ለሁሉም ሰው ለወታደሩም ለወታደር ልጆችም ሙታን የሞቱትን ልጆቻቸውን አስነስተው ነበረ። በዛን ጊዜ ሁሉ ሰው ኢየሱስ ክርስቶስ በወንጀል ተይዞ ምንም ወንጀል የለውም። በዛን ጊዜ በሱ ላይ ሁሉም ሰው ወንጀለኛ ነው ብሎታል። ግን ዛሬ እኛ ከሁለት ሺህ ዓመት በኋላ ነው ወንጀለኛ አይደለም ብለን ኢየሱስ ክርስቶስን ርኅሩኅ ነው ብለን የምንመለከተው። እኔ ሁሉ ጊዜ ላለው ሰዎች ይቆጣሉ። እዛን ጊዜ ያን የጭካኔ ምግባር አካሄድ የነበርኩት ዳንኤል ለፌቦ ነኝ። ክርስቶስን ይጋላው የነበረ ምንም ነውር የሌለበትና ነውር እውነተኛ የሆነውን ርኅሩኅ ጌታን ኢየሱስ ክርስቶስን የሰቀልኩት እኔ ነኝ። እዛ ነበርኩኝ። እኔ በሐቀኝነት እዛ ነበርኩኝ። እኔ ነኝ እሱን ያረድኩት የገደልኩት እያወቅሁ። አሁን ሁሉ ጊዜ አይሁዶች ናቸው አይሁዶች ናቸው አይሁዶች ናቸው ወይም ሌላ ለሌላ ሰው ርኅሩኅ እኔ ነኝ እሱን ኢየሱስ ክርስቶስን እዛ አርድና ይገላ አርድ የነበረው እሱ እኔ ነኝ። ሁሉ ጊዜ ከሁለት ሺህ ከሶስት ሺህ ከአራት ሺህ ዓመታት በኋላ ነው አማራ ሲተርት የሞተ ልጅ አንገታም ነው ይባላል። ምንም እንትን ባይኖረውም ውበትን ባይኖረው ምንም ባይኖረው ሰው ሲያለቅስለት በቃ ሌላ ስያሜ ሰጥቶ ነው የሚያለቅሰው። ዛሬ አሁን ኢየሱስ ክርስቶስን እኛ በጣም እሱ እንዴት ያለ ድንቅ ርኅሩኅ አምላክ ድንቅ አምላክ መካር አምላክ ነው እንለዋለን። እኔ ነበርኩ እዛ እሱን ይገለው አርደው ነበረ። ሐቀኛ ሆኜ ነው የምናገረው። ይህንን እውነት እስካልተቀበልኩኝ ጊዜ ድረስ አሁንም ስብከት ነው የሚሆነው። ጋሽበዬ በእርግጥ ተናግረሃል። ምንድን ነው ያልከው? ሌላ ሰው አድቫንቴጅ ይወስድብኛል ብዬ ነው ለማድረግ የሚፈልገውን እንኳን ለማድረግ በቃ አልሞክርም። ምክንያቱም ውዳቂ ይሆናለሁ ወይም እሰደባለሁ፣ እነቀፋለሁ፣ እናቃለሁ። ጋሽበዬ ኦርችዶ የአቃማ ባለባት ነው የሀዲያ ባለባት በእሱ ቤት ነው ፈለቃን እንክትክቱ ወጥቷል። በሚያለ ለእኔ በተለይ በቃ የተለየ ሰው ነው ተብዬ አልጋ ተደርጎልኝ ነበር። የእሱ ልጅ ባለፈ ቅርብ ጊዜ መልእክት በፌስቡክ ላከችልኝ። ፓስተር እኔ ህፃን ነበርኩኝ፣ ምን እንዳደረግ አውቃለሁ። ዘለቃ ዛሬ ወንጌላዊ ነው፣ ሸክላ ሰራተኛ ነው። እኔና አንተ እናውቃለን ሸክላ ሰራተኛ በሀዲያና በከንባታ ምን እንደሆነ ወይም በወለይታ ምን እንደሆነ። አድቫንቴጅ ምን ጊዜም ይወሰዳል። ቅድም ሄድ በእምነት በእሁድ ቀን ባለው ሰንበት ትምህርት ላይ ብርሃንን ጨለማ ምን አያደርገውም ይላል። የፈለገ ያህል ብዙ ጨለማ ቢኖርም ትንሽ ጨለ ብርሃን ካለች ያቺ ጨለማ ብርሃን ምን ታደርገዋለች? ጨለማን ጋሽ በየነ ትሰነጥቀዋለች ነው የሚለው አይደለም? ትሰነጣጥቀዋለች፣ ትበጣጥሰዋለች። በርቀት ያለው በቃ ትንሹን ብርሃን ያያል። ጨለማ ትልቅ ነው። በትልቅነቱ ምንም አይነት ብርሃን ሊያወጣ ስለማይችል በትልቅነቱ ጨለማ ውስጥ ነው የሚኖረው። ብቻህን እንኳን ብትኖር ሰዎች በአንተ ላይ አድቫንቴጅ ቢጠቀሙብህም ምንም አይደለም። እግዚአብሔር እና ጥቂት አባላት እዚህ ያላችሁ እኔ ክርስቲያን መሆኔን ባትናገሩ I was lost። ያ ግን ዛሬ ትንሽ ይመስላል። በተራራ ላይ እና በከፍታ ላይ በወጣ ጊዜ ይሄ ነገር ለመላ ዓለም ብርሃን ይሆናል። እግዚአብሔርን አመሰግናለሁ። የዚህ ቤተ ክርስቲያን መሰረት እውነትና እውነት ስለሆነ እግዚአብሔርን አመሰግነዋለሁ። እና ደግሞ እውነት መናገር ሁለ ጊዜ ያስፈልገናል። ኢየሱስ ክርስቶስን ትምህርት መማር አለብን። አንዳንዶች በዚህ ጊዜ በብዙ ቦታዎች ተሰምተዋል። የዚህ ቤተክርስቲያን የዚህ የትንሽ ቤተክርስቲያን ምስክርነት ለመላ ዓለም እየደረሰ ነው። የዚህ የትንሽ ቤተክርስቲያን የብዙ ሰዎች ሐሰተኝነት ወይ የብዙ ሰዎች ቁጣ ከጊዜ በኋላ እየረገፈ 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 ታሪክ አልባ ይሆናል። የእናንተ የእምነትና የእውነት ምስክርነት ግን ለዘላለም በእግዚአብሔር ዘንድም በሰዎች ዘንድም እየረቀቀ ይሄዳል። ይህንን ቤተክርስቲያኔን ለማስደሰት ብዬ የምናገር አይደለም፣ ባህሪ አይደለም፣ ለእኔ ተልእኮዬም አይደለም። የእኔ ተልእኮ ከሰማይና ከሰማይ ብቻ ስለሆነ ምድራውያን የሚያሰሉት ጥቂት ነው። በዛ ሁኔታ ውስጥ ነው ርኅራኄ እውነት ነው እንጂ አፍ አይደለም። ብዙ ሰዎች አፍአዊ የሆነ ርኅራኄ ያቀርባሉ፣ ግን አብዛኛዎቻችን ከምላስ ባሻገር ምግባራዊ ስንሆን ቅድም ያልከው ነገር ይመጣል። ግን አንድ ነገር እና አንድ ነገር ብቻ አውቃለሁ፣ ከብዙዎቻችሁ በእድሜ ስለሚበል በኖርኩበት ኑሮ ያለ አንዳች ተንኮል ኖሬያለሁ። እግዚአብሔር በጫንቃሏ ተሸክሞ እንደሚያንቀሳቅሰኝ ሁሉ ጊዜ አምናለሁ። ስለዚህ በእኔ ያያችሁትን እግዚአብሔር በእኔ ሕይወት የሰራውን ግን ከእኔ ሕይወት በላይ የኢየሱስ ክርስቶስን ሕይወት በምናይበት ጊዜና በምታዩበት ጊዜ በሰዎች መካከል ያለውን ልዩነት እየለያችሁ ትኖራላችሁ። ስለዚህ ነው እኛ አንድ ደምና አንድ ስጋ ነን። ስለዚህ የመለየትም የዘረኝነትም የሚቀኝነትም የጥላቻም የነውርም የእርምም ነገር ሊኖር አይችልም። ግን ውሸትን ሁሉ ጊዜ ውሸት ነው፣ እውነት እውነት ነው። እና በሕይወታችሁ ኢየሱስ ክርስቶስ ርኅሩኅ ከሆነ እንደሱ መሆን ነው። መናገር አይደለም፣ ማስተማር አይደለም፣ ማውራት አይደለም። አንዳንዶቻችሁ የምትሰሩትን ስራ በማየት ነው እኔ ከእናንተ ጋር ማመልከው። ምንም አይነት እብሪተኝነት የለኝም እኔ ከአንድ ሰው ጋራም እንደ ኢየሱስ ክርስቶስ። ግን አንድ ሰውም አልነበረውም ለኢየሱስ ክርስቶስ በመስቀል ላይ በሚሰቀልበት ጊዜ የሚመሰክርለት። ለእኔ እንኳን እናንተ አላችሁ፣ ወንድሞቼ እና እህቶቼ በመስመር ላይ ያላችሁም አላችሁልኝ፣ እዚህም ያላችሁ በቤተ ክርስቲያን ውስጥ ያላችሁም አላችሁልኝ። እግዚአብሔር ይባርካችሁ። እውነትን እናገራለሁ፣ ግን ለኢየሱስ ክርስቶስ አንድም ለእሱ የቆመለት ሰው አልነበረም። ከማህፀኑ የወጣላት እናቱ እንኳን አትሊስት በህዝብ መካከል በኡኡታ ልትቆምለት ትችል ነበረ። ግን የባህል ኃይልና የባህል ይህንን በእርግጥ እናገራለሁ። አሁን ሁላችን እናዳምን። ለእኔ በቤተ ክርስቲያኔ ውስጥ ያላችሁም በመስመር ላይ ያላችሁም በሌላ አቅጣጫ የሰማችሁም ወንድሞችና እህቶች በእውነት ትቆምልኛላችሁ፣ ቆማችሁልኛልም እግዚአብሔርን አመሰግናለሁ። ግን አንድ ነገር አውቃለሁ፣ ኢየሱስ ክርስቶስ የወለደችው እናቱ እንኳን በህዝብ በአህዛብና በህዝብ በነገስታት መካከል ልጄን እኔ ያገኘሁት ከእግዚአብሔር ነው የወለድኩት ልጄ ማንንም አልበደለም መልካም ነው ያደረገው ተውልኝ ልትል እንዳትችል እንዳትችል አፏን የለቆመው የአይሁዶች ሃይማኖት ባህል ነበረ። የሮማውያን የአገዛዝ ጭቆና ነበር አፏን የለቆመው። ግን አንዳንዶቻችሁ እንደዛ አይደለም ያላችሁት፣ በአህዛብም በሰይጣንም መካከል ቆማችሁ የመሰከራችሁትን ምስክርነት እግዚአብሔርና እግዚአብሔር ያውቃል። አሁንም እናገራለሁ፣ ባህል ለወደፊትም ቢሆን ዛሬም ቢሆን እስከቆማችሁ ለወደፊትም የዚህ ቤተክርስቲያን መልእክት የሰባተኛ ቀን አድቬንቲስት ቤተክርስቲያን መልእክትና የናንተ መልእክት ምድርን እስከሚያበራ ጊዜ ድረስ ከባህል ውጪ የሆነ ከእኔነታችሁም ውጪ የሆነ ከሰዎች አባባልና አሉባሌ ውጪ የሆነ የክርስቶስ አገልግሎት እንዲሆንላችሁ ሁሉ ጊዜ እየተማኘሁኝ በጸሎት እንዘጋለን። ያልካውን ለማከናወን ቃል የገባህልን የዘላለም አምላክ ልባችሁን ስጡኝ ኑኔ ያሳርፋቸዋለሁ አልካ አምላክ። የእረፍትና የሰላም መንፈስ ለእኔና ለወገኖቼ ሊጣም ቀን በዛሬ ቀን ይدرسልን። የማስተዋይትነት አገልግሎትን አለመደንም እባክን ለመለማማድ ልባችንን ከፍታናልና አሁንም የቀራብንን ነገር ሁሉ በህይወታችን ውስጥ ያለውን እየመዘዝክ ማታም ይሄቴ ለኔ እንደጠለችልኝና ከድንቁርናዬ ወደ እግዚአብሔር መንፈስና ጥበብ ማስተዋል እንዲሻገር እንደጠየቀችልኝ እግዚአብሔር የወገኖችን ጸሎት ስማና እኔን ከጨለማ ወደ ምድነቅ ብርሃን በጠራኸኝ ኃይል እንድንቀሳቀስ ጉልበት ሆነኝ ጌታው። ለእያንዳንዱ ከህፃን ጀምሮ እስከ ትልቅ በዚህ ቤተክርስቲያን ለሚገኙ እግዚአብሔር አምላክ ሆይ ደምንና መቅኔን የሚችላይ መቅኔንና አጥንትን የሚችላይ ጅማትንና አጥንትን የሚችላይ የእግዚአብሔር መንፈስ ሆይ ደኔኔ በቤተክርስቲያን ውስጥ ላሉ ወንድሞችና እህቶች የእግዚአብሔር ህልውና ይدرسላቸው። በመጨረሻም ለሰባተኛ ቀን አድቬንቲስት ቤተክርስቲያን በመላ ዓለም ላይ ከቃል ወጥተን ወደ እውነት መስዋዕትነት ወደ ርህራሄና ወደ እውነተኛ የፈውስ አገልግሎት ውስጥ ከማናቸው ማይነት ከአንድ አምላካዊ ባህሪ ውጪ የሆነ ከአንድ ደምና ከአንድ ዘር ከአንድ ቋንቋ ከአንድ ወገን መሆናችንን የማያውቁ ወንድሞቻችንና እህቶቻችን ዛሬ ኔጋቲቭ ራላቸው ጌታ ሆይ ከዛም ለሚመጣው ትውልድ ለእግዚአብሔር ክብር ለመቆም እንዲችሉ ፖለቲከኞችን ፍልስፍናዎችን ቄሶችን ባለሙያዎችን በመላ ዓለም ላይ ያንተ መልክ ይዘው ለተወለዱና ለተፈጠሩ ሁሉ የእግዚአብሔርን ባህሪ ለማሳየት እንድንችል እግዚአብሔር ሆይ ይህ ጥቂት መንጋ ለክብርህ ትጠቀም ዘንድ ይህን አደራ ለአንተ እሰጣለሁ። ከቃል ውጪ የህይወታችን መመሪያ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሆይ ምናስተምረውን እንዳንተ እንድናስተምር፣ ምንኖረውን እንዳንተ እንድንኖር፣ ምናደርገውን እንዳንተ እንድናደርግ፣ ምንሰጠውን እንዳንተ እንድንሰጥ የህይወት መስዋዕትነትን በህይወታችን እንለማመድ አግዘን። በመላ ዓለም ላይ የወረረውና የወረርሽኙን ዳዌ በዚህን ጊዜ በጌታ በኢየሱስ ክርስቶስ ስም ለሰዎች ተስፋ በሚሆን በአንተ ስምና በአንተ ብቻ የሰው መድኃኒት፣ የሰው ኃይል፣ የሰው ጥበብ፣ የሰው ትምህርት፣ የሰው እውቀት፣ የሰው ገንዘብ፣ የሰው ከፍታና ዝቅታ ሐሰተኛውና እውነተኛ ሁሉ በተወረረበት ጊዜ እግዚአብሔር አምላክ ሆይ ያላንተ ለዚህ ምድር ተስፋ ስለሌለ በዚህ ምድር ላይ የወረረው ወረርሽኝና ተውሳኪው በእግዚአብሔር መንፈስ አሁን በዚህ በያለንበት ሁሉ ጸጥ ይበል ጌታ ሆይ
አንደና ለመጨረሻ ጊዜ እግዚአብሔር አምላክ ሆይ የዚህ የወረርሽኝ ኃይልና ስልጣን ስለጸለየን በጌታ በኢየሱስ ክርስቶስ ስም በዚህን ጊዜ በዚህን ሰዓት አንተና ስሜ ካለ ወረርሽኝ ካለው አወዛጋቢ በሽታ እግዚአብሔር ሆይ ምድርን እንድትፈውሳት በጌታ በኢየሱስ ክርስቶስ ስም እጸልያለሁ። በኔ የተጠሩ በስሜም ያሉ ሁሉ ከእውነት ልባቸው ወደ እኔ ከጮሁና ካለቀሱ እነሱንም ጸሎታቸውንም እሰማለሁ፣ እነሱንም ይፈውሳለሁ፣ ምድሪቱንም ይፈውሳለሁ ያልከውን ቃል ኪዳን በዚህን ጊዜና በዚህ ቀን በጌታ በኢየሱስ ክርስቶስ ስም በመላ ዓለም ላይ ፈውስ ይሁን። አሜን።